ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 13 2010 ዓ.ም ምረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ኢየሱስን በድሆች በተናቁትና በስደተኞች አማካይነት መገናኘት እንችላለን። በችግር ውስጥ ያሉትን ባልንጀሮቻችንን እንዳንረዳ በሚያደርገን ፍርሃት ውስጥ ላለመዘፈቅ መሞከር ይኖርብናል ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ በዛሬው ዕለት ማለትም በሰኔ 13 2010 ዓ.ም ምረት በዓለም አቀፍ ደረጃ የስደተኞች ቀን ተከብሮ ማለፉን የሚገልጽ ዜና እናስደምጣችኋለን። በማስከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ በማስከተል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። በዛሬው ቀን ማለትም በሰኔ 13 2010 ዓ.ም በዓለም አቀፍ ደረጃ የስደተኞች ቀን ተከብሮ ማለፉ ይታወሳል። የዓለም የስደተኞች ቀን በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት አነሳሽነት የተመሰረተ የመታሰቢያ ቀን ሲሆን በዚህም ቀን በዓለማችን በሚከሰተው ጦርነትና ብጥብጥ ለሚሸሹ በሚሊየን የሚቆጠሩ ህዝቦች ላይ የሚደርሰውን መከራና ስቃይ አሳሳቢ ደረጃ ላይ መድረሱን ለዓለም ለማሳወቅ በማሰብ የሚከበር ቀን ነው። ተስፋ፣ መተማመንና ወንድማማችነት የሚሉት ሶስት ቃላት ርዕሰ ሊቃነ ጳጳሳት ፍራንቼስኮ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ስደተኞችንና ጥገኝነት ጠያቂዎችን ጉዳይ በተመለከተ በተደጋጋሚ የተናገሯቸው ቃላት እንደሆነ የሚታወስ ሲሆን በዛሬው ዕለት በመላው ዓለም በተባበሩት መንግስታት ድርጅት አነሳሽነት በዓለም ደረጃ የስደተኞች ቀን በመከበር ላይ እንደሚገኝ መግለጻችንም ይታወሳል። በአሁኑ ወቅት በዓለም ደረጃ 66 ሚሊዮን የሚሆኑ ሰዎች ከገዛ ሀገራቸው በተለያዩ ምክንያቶች የተነሳ ተፈናቅለው እንደሚኖሩ የሚታወቅ ሲሆን ይህ መፈናቀል የተከሰተው በጦርነት በብጥብጥ በተለያዩ ማህበራዊ ፖለቲካዊና ኢኮኖሚያዊ ችግሮች የተነሳ መሆኑን የተባበሩት መንግስታት ድርጅት ካወጣው ዘገባ ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 7 2010 ዓ.ም ለዝሁ ዓለም አቀፍ የስደተኞች ቀን መዘጋጃ ይሆን ዘንድ በወቅቱ ባስተላለፉት መልእክት እንደገለጹት የኛን በር የሚያንኳኳ እያንዳንዱ እንግዳ ኢየሱስን ለመገናኘት እድሉን ይከፍትልናል ማለታቸው የሚታወስ ሲሆን ስደተኞችንና ጥገኝነት ጠያቂዎችን መቀበል፣ መጠበቅ፣ መንከባከብና ማዋሃድ ያስፈልጋል በማለት በተደጋጋሚ በመልእክታቸው መናገራቸውም ይታወሳል። ቅዱስነታቸው ቀደም ባሉ ጊዜያት ባደረጉት ስብከት እንደገለጹት በሮቻችንን እያንኳኩ ለሚገኙ ስደተኞችና ጥገኝነት ጠያቂዎችን ማስተዋወስና ተገቢውን ምላሽ መስጠት እንደሚገባ የሚያወሳና ስደተኞችን ተቀብሎ ማስተናገድ ከኢየሱስ ጋር የመገናኘትን አጋጣሚ እንደሚከፍት ይህም ሁሉም ሊያውቀውና ሊወጣው የሚገባው የመዳን ተግባር መገለጫ ነው ማለታቸው ይታወሳል። ቅዱስነታቸው በተደጋጋሚ ብዙ የዓለም ሀገራት ድንበሮቻቸውን ለስደተኞች ዝግ እያደረጉ መምጣታቸውን መግለጻቸው የሚታወስ ሲሆን ብዙ ሀገራት ይህንን የሚያደርጉት ስደተኞች አንድ ጊዜ ወደ ሀገራቸው ከገቡ ተቀብሎ የሚያስተናግዳቸውን ሀገር ባህልና ማህበራዊ ሁኔታ ተቀብሎ ለመኖር ስለሚቸገሩ መሆኑን በተለያዩ አጋጣሚዎች ቅዱስነታቸው መግለጻቸው የሚታወስ ሲሆን ስደተኞችን ተቀብለው የሚያስተናግዱ ሀገራት ህዝቦች እነዚህ አዲስ የመጡ ሰዎች የነበረውን ማህበራዊ መዋቅራችንንና ልምዶቻችንን ያበላሻሉ የሚል ፍራስ ስላላቸው መሆኑን ገልጸው አንዳንዴም ባስ ሲል ሁሉም ስደተኞች ሌቦችና ቀማኞች ናቸው የሚል እምነት በመያዛቸው የተነሳ ያገሏቸዋል፣ ይጸየፏቸዋል፣ ከሀገራቸውም እንዲወጡ የተቻላቸውን ሁሉ ጥረት ያደርጋሉ ብለዋል። እነዚህ ነገሮች በሰባዊ አእምሮ ልንረዳው በምንችል ጥርጣሬ ላይ የተመሰረቱ ናቸው። ጥርጣሬና ፍርሃት በራሱ ኃጢአት አይደለም። ይህ ተግባር ኃጢአት የሚሆነው ግን እነዚህ ጥርጣሬዎችና ፍርሃቶቻችን ለስደተኞች የምንሰጠውን መልስ ላይ ተጽዕኖ ሲያደርጉ እንዳንለግስ እጆቻችንን የሚይዙ ከሆነ ጥላቻንና ክፋትን እንድናስብ ሲያደርጉን ወደ ኃጢአትነት ይቀየራሉ ማለታቸውን መዘገባችንም ይታወሳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 13 2010 ዓ.ም ዕለታዊ ስርጭታችንን ነው።
Yeah.
ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዘወትር ረቡዕ በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንዳስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና ያገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህ መሰረት በዛሬው ዕለት ማለትም በሰኔ 13 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ የእግዚአብሔርን ቃል ኪዳን በሕይወታችን በመተግበር ለመኖር የሚያስችሉንን 10 ቃላት ዙሪያ ላይ ያተኮረ አስተምሮ እንደነበረም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመናል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን። በዕለቱ የተነበበው የእግዚአብሔር ቃል የተወሰደው ቅዱስ ሐዋርያ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ከምዕራፍ 3 ከቁጥር 5 እስከ 6 እንዲሁም አልፎ እስከ 17 ያለውን በቅድሚያ እንደሚከተለው እናስደምጣችኋለን። ብቃታችን ከእግዚአብሔር ነው እንጂ የራሳችን ብቃት ከኛ ነው የምንለው አንድም ነገር የለም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱን ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ነጻነት አለ።
Cari fratelli e sorelle, buongiorno. Questa udienza, mercoledì scorso, abbiamo iniziato un nuovo ciclo di catechesi sui comandamenti. Abbiamo visto che il Signore Gesù non è venuto a abolire la legge, ma a dare il compimento. Ma dovremmo capire meglio questa prospettiva.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። ባለፈው ሳምንት ረቡዕ በእግዚአብሔር ትእዛዛት ላይ መሰረቱን ያደረገ አንድ አዲስ የትምህርተ ክርስቶስ አስተምሮ መጀመራችን ይታወሳል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ሕግን ለመሻር ሳይሆን ሕግን ተፈጻሚ ለማድረግ መምጣቱን ተመልክተናል። ይህንን አመለካከት በተሻለ መልኩ መረዳትም ይኖርብናል። በመጽሐፍ ቅዱስ ውስጥ የሚገኙ ትእዛዛት ለራሳቸው የሚኖሩ አይደሉም። ነገር ግን በእግዚአብሔርና በሕዝቡ መካከል ያለውን ቃል ኪዳን የዝምድና አካል ናቸው። በኦሪት ዘጸአት መጽሐፍ ውስጥ በምዕራፍ 20 ቁጥር 1 ላይ እግዚአብሔር እነዚህን ቃላቶች ሁሉ እንዲህ ብሎ ተናገረ በማለት ይጀምራል። እንዲሁ ቀለል ባለ ሁኔታ የተጀመረ ይመስል ይሆናል። ነገር ግን ይህ የመጽሐፍ ቅዱስ ክፍል እነዚህ ትእዛዛት ብሎ ሳይሆን የጀመረው እነዚህ ቃላቶች በማለት ነበር። የአይሁድ ባህል እነዚህን ቃላት 10ቱ ቃላት በማለት ይገልጻቸዋል። እነዚህ 10ቱ ቃላት በዚሁ መልክ ተገልጸዋል። ነገር ግን እነርሱ የሕግ መሠረት አላቸው፣ ግባቸውም ትእዛዝ ነው። ለዚህም ነው ታዲያ የዚህ መጽሐፍ ጸሐፊ 10ቱ ቃላት የሚለውን ቃል የተጠቀመው እንጂ 10ቱ ትእዛዛት የሚለውን ቃል ያልተጠቀመው በዚሁ ምክንያት ነው። በአንድ ትእዛዝና በአንድ ቃል መካከል ያለው ልዩነት ምንድን ነው? ትዕዛዝ ተገናኝቶ መደራደር የሚያስፈልገው ነገር አይደለም። ቃል ግን ከዚህ በተለየ መልኩ የሚቀመጥ ነገር ሲሆን ተገናኝቶ መወያየትን ያሳያል። እግዚአብሔር አባታችን በቃሉ አማካይነት ይፈጥራል። የርሱ ቃል የነበረው ልጁ ሥጋ እንዲለብስም አድርጓል። ፍቅር በቃላት ይገለጻል። በዚህም መልኩ ያስተምራል፣ መተባበርንም ይፈጥራል። ፍቅር የሌላቸው ሁለት ሰዎች እርስ በእርስ መግባባት አይችሉም። አንድ ሰው ለልባችን ሲናገር ብቸኝነታችን በዚያው ያበቃል። ሌላው ትዕዛዝ መቀበል ነው። ሌላኛው ደግሞ ከኛ ጋር ለመነጋገር የሚሞክር ይሆናል። አንድ ውይይት ተገናኝቶ ስለ አንድ እውነታ ከማውራት በላይ የሆነ ነገር ነው። እርስ በርስ በሚዋደዱ ሰዎች መካከል በቃላት እርስ በርስ በሚነጋገሩበት ወቅት ደስታና ተግባራዊ የሆነ ደግነቱ የተረጋገጠ ይሆናል። ይህ መልካምነት የተገኘው ነገሮችን ባካተተ መልኩ ሳይሆን ነገር ግን እርስ በርስ በሚነጋገሩ ሰዎች መካከል ከሚፈጠረው በጎነት ነው። ከመጀመሪያው ጊዜ አንስቶ ፈታኙ ወንዶችንና ሴቶችን በዚህ ነጥብ ላይ ለማታለል ይፈልጋል። እግዚአብሔር መልካሙንና ክፉን ነገር ለይቶ ማወቅ ከሚያስችለው የዛፍ ፍሬ እንዳይበሉ እንደከለከላቸው በመግለጽ እርሱ ያንን ፍሬ እንዲበሉ ለማታለልና በእርሱ ቁጥጥር ስር ሊያደርጋቸው ሞክሯል። እዚህ ጋር ነው እንግዲህ የሰው ልጆች ተግዳሮት። በመጀመሪያ እግዚአብሔር ለሰው ልጆች የሰጠው ሕግ የሚከለክልና በኃይል የሚያግድ ሥርዓት ነው ወይስ ልጆቹን እንደሚንከባከብና ራሳቸውን በራሳቸው ከማጥፋት የሚያድናቸው የአንድ አባት እንክብካቤ ነው? እጅግ የሚያሳዝነው ነገር እባቡ ሔዋንን ካታለላት ውሸቶች መካከል በምቀኝነት ላይ የተመረኮዘ መለኮታዊ ነገር እንደምታገኝና ሁሉንም ነገሮች ለይታ ማወቅ እንደምትችል ያሳስባታል። የእባቡ ሁኔታ ውሸት መሆኑን የሚያረጋግጡ ውሸቶች ናቸው። የሰው ልጅ አምላክ ነገሮችን በእኔ ላይ በአስገዳጅነት ይጭናል ወይም ደግሞ አምላክ እኔን ይንከባከባል በሚሉ ሁለት አጣብቂኞች ውስጥ ይገኛል። የእርሱ ትዕዛዝ ሕግ ብቻ ናቸው ወይስ ቃላትን አቅፈው የያዙ ናቸው? እግዚአብሔር ባለቤት ነው ወይስ አባት ነው? እኛ ተገዢዎች ነን ወይስ ልጆቹ ነን? ይህ ውስጣዊና ውጫዊ የሆነ ውጊያ ያለማቋረጥ በውስጣችን ይከሰታል። ባሪያ ነን ወይም ደግሞ ልጆቹ ነን ከሚለው መካከል መምረጥም ይኖርብናል። መንፈስ ቅዱስ የልጁ የኢየሱስ መንፈስ ነው። የባርነት መንፈስ ሕጉን በተጨባጭ መንገድ ብቻ ሊቀበለው ይችል ይሆናል። ሁለት ተቃራኒ ውጤቶችንም ሊያመጣ ይችላል። ይህም ማለት በኃላፊነቶችና በግዴታዎች የተሞላ ሕይወት ወይም በአመፅና በተቃውሞ የተሞላ ሕይወት። የክርስትና ሕይወት ማለት በሕግ ከተሞላ ሕይወት በመንፈስ ቅዱስ ወደ ተሞላ ሕይወት መሻገር ማለት ነው። ኢየሱስ የአብ ቃል ነው እንጂ የአብ ቅጣት አይደለም። አንድ ወንድ ወይም አንድ ሴት ይህንን አንቀጽ ሲኖር ወይም ሲተላለፍ ይታያል። አንድ ክርስቲያን እንደ አንድ ልጅ ወይም እንደ አንድ ባሪያ መሆን አለመሆኑን ሰዎች አይተው ሊገነዘቡ ይችላሉ። የእኛ አስተማሪዎች እኛን እንደሚንከባከቡ ወይም ደግሞ በእኛ ላይ ሕጎችን ብቻ የሚጭኑ መሆናቸውን አለመሆናቸውን ለመረዳትም እንችላለን። ለዓለም የሚያስፈልገው ሕጋዊነት ብቻ ሳይሆን ጥንቃቄም ጭምር ነው። በልጅነት መንፈስ የተሞላ ልብ ያላቸው ክርስቲያኖች በዓለማችን ውስጥ በጣም ያስፈልጋሉ። Thank you. ክብራንና ክብራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና ያገር ጎብኚዎች ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።